የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ ይርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ።
ባለፈው ሐምሌ አመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት ህጋዊ ፍቃድ ያገኘውና መጋቢት ይመጣ አንድ አመቱ ነው የሚሆነውና በቅርቡ የተመሰረተ የዲሞክራሲያዊ ፓርቲ ድርጅት ነው።
የቅማንት ኮሚቴና የእናንተ ልዩነቱ ምንድን ነው?
እሺ፣ የቅማንት ኮሚቴ በ1999 አካባቢ የቅማንትን ህዝብና ቤት ቆጠራ መሰረት ጋር ተያይዞ በ2002 ዓ.ም አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋሙ በህዝብ ይሁንታ በህዝብ ፈቃድ ፒቲሽን ለፌዴሬሽን ምክር ቤት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆኑ ነው። ልዩነቱ ይህ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅማንት ህዝብ ነው።
የቅማንት ዲሞክራሲያዊ ፓርቲ አላማው ምንድን ነው?
የቅማንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርዓት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርዓቱን ተከትሎ ለቅማንት ህዝብ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀርብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ ድርጅት ከተቋቋመበት ጊዜ ጀምሮ የቅማንትን ህዝብ ጥያቄ በመያዝ ከሌሎች አገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል፣ እስከ ውህደትም ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት አላማ ማለት ነው።
አቶ ይርጋ፣ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት
አዲስ ወቅታዊ ጉዳይ አይደለም። በ1987 ዓ.ም የቤቶችና ህዝብ ቆጠራ ወቅት የቅማንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው። የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼው ስርዓትና በደርግ ስርዓትም ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው። ነባር ህዝብ ነው። የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በ1987 እንደ ህዝብ ተቆጥሮ በ170,000 በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በ1999 ዓ.ም በተደረገው የቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝ እና እንደገና በ1984 ዓ.ም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሔረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሔረሰብ ዞን ሲፈቀድላቸው የቅማንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅማንት ህዝብ በጊዜው ማንነቱ ስለነበረ ማንነት ካለ የራስ አስተዳደር ብዙም አያስፈልገኝም የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በ1999 ዓ.ም በተደረገ የቤቶችና ህዝብ ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል ጥያቄ አቀረበ። ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ እንደዚህ ብሎ በማጣጣል እየገፋ ቆይቷል። ነገር ግን በ2004 ዓ.ም ቅማንት የሚባል ብሔር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር ቤት ወሰነ። እንደገና ቆይቶ በ2005 ዓ.ም ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በ2007 ዓ.ም ደግሞ 42 ቀበሌ ብቻ ነው ያለ የቅማንት ቀበሌ አለ። እንዲህ እያለ ከ42 ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ በተለያዩ ከተሞች ሁከት ነበረ። ባይከል ከተማ ላይ ከፍተኛ የሆነ ፍጅት ተፈጽሞ በ2008 ዓ.ም 148 ሰዎች ሞቱ። ከ300 ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ፣ ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤትም የቅማንት ህዝብ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት በአይን ያወጣ ወንጀል ፈጽሟል፣ በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲክፍ የተፈናቀሉትን እንዲያቋቁም ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደቀጠለ
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲዩን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ።
በነገራችን ላይ ትክክል ነው፣ የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስት እንደምን የታሽበት ተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁሉ ጊዜ አንድ ነገር እንደ ቆር በጣም ጥልጥሎ መኖር ምንም የሚጠቅም ነገር ስለሌለ፣ እውነታው ግን መሬት ላይ ያለው ነጠቅ እዚያ አካባቢ ያለው ማህበረሰብ ማንንም አልሳብር ምረዙ ስር ያለን ጎንደር ከተማ ያለን ሰው ጠይቀሽ ይታረጋግጭ የሚችል ጉዳይ ስለ
አቶ ይርጋ ተሻገር በቅማንት ህዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል።
ይባስ ብሎ ግን በ2011 ዓ.ም የቅማንት ህዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጽዳት አንድን አካባቢ ህዝብ ከአንድ አካባቢ የማጽዳት ስራ ነው። ይህም ይኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ የሚኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት ቤታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሐንስ ከተማ 58 ሰዎች በአንድ ከተማ በእሳት የተቃጠሉበትና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ፣ ህጻናት ይገደላሉ፣ ሴቶች ይገደላሉ። ይህ ሁሉ እየተፈጸመ ግን የፌዴራልም ሆነ የክልል መንግስት ያው ገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌዴራል መንግስት ይህን አንድ አመት የፈጀ በቅማንት ላይ ግፍ ሲፈጸም የፌዴራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፏል ማለት ነው። 45,000-50,000 የሚሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከ80 በላይ ትምህርት ቤቶች ሙሉ ለሙሉ ተዘግተው ነው የነበሩ አንድ አመት ሙሉ። የመንግስት ሰራተኞች ተፈናቅለዋል። ትልልቅ የኢንቨስትመንት ድርጅቶች፣ ሱቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመን ከ3-4 ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች የሚጠቁሙት። በዚህ 3-4 ቀን ብቻ ከ1,500 እስከ 1,700 የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰዓት ከ20,000 ያላነሱ ተፈናቃዮች ያሉበት ሁኔታ ነው ያለ። በዚህ 3-4 ቀን ትልልቅ ሆቴሎች ወድመዋል ጎንደር ከተማ ውስጥ። አሁንም
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሆን መኮንን የበኩላቸውን ትርክት ያቀርባሉ።
ከጉዳት አንጻር በተለይ በአለፈው አመት የነበረው ሁኔታ አሁን አናነሳም። ኦልሬዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉዳት አኳያ ከንብረት ጉዳት አኳያ ጉዳት የተፈጠረባቸው አካባቢዎች በአንዲት ወረዳ 4 የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ 4 ቀበሌዎች ላይ እንደተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ካውንተር ባለን መረጃ ወደ 226 የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን ነው ጉዳት የደረሰው። የትኛው ወገን ምን ያክል የተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም ጉዳቱ በሁለቱም በኩል የደረሰ እንደሆነ መውሰድ ተገቢ ይመስለኛል። ከ20,000 በላይ ሰው ተፈናቅሏል ምናምን የሚባለው ነገር ከየት እንደሚመጣ መረጃው ባናቅም፣ እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ እኛ ባለን መረጃ ወደ 4,600 አካባቢ መረጃ ሰብስበናል። ወረድ በቅጥም የሚመዘገብ ነው ስለሆነ ሌሎች እርምጃ መዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው ይህ በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኜ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መረጃ ስለሆነ ችግር ያለበት ነው። ከ45,000 በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልኩ ማየት ተገቢ ይመስለኛል። ከአሁን ሰሞኑ ግጭት ከፈተባቸው እነዚህ በ4 እና በ5 ቀበሌዎች 11 አንደኛ ደረጃ ትምህርት ቤቶች እና 1 ሁለተኛ ደረጃ ትምህርት ቤት ለጊዜው ትምህርት አቁመዋል። በእነዚህ ውስጥ ወደ 4,600 የሚሆኑ የአንደኛ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ወጥተው ሲማሩ ነው የተነበቱት። ከአሁን በፊት ባለፈው አመት ሙሉ አመት በተለይ ደግሞ ጭልጋ ቁጥር አንድ የሚባለው በጽንፈኛው የቅማንት ወኪም እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ ያለ ትምህርት ቤቶች ለአንድ አመት አገልግሎት አልሰጡም። በዚህ አመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመዝግበው መምህራን ተመድበው ወደ ትምህርት ቤት በሚወጡበትና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት ለመፍጠር ለተወሰኑ ቀናት የትምህርት ስርዓቱን አስተጓጉሏል። ያካል ዞሮ ዞሮ ያው ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው በተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል በየደረጃው ያለን አካላት የራሳችን ብቻ ይህን በባለቤትነት ግጭቱን በባለቤትነት የሚኖሩ አካላት እንዲህ አይነት ስጋት እያደረሱ ያለበት ሁኔታ ይታወቃል። ዞሮ ዞሮ ችግሮች አሉ። ችግሮች ግን ቅድም ባነሳው ልጅ በተጨባጭ መረጃ ላይ የተመሰረቱ አለመሆናቸውን ነው።
አቶ ይርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል።
ብዙ ጊዜ የሚወራው አማራና ቅማንት ተጋጩ ሲባል ነው የምትሰሙት በተለይም በውጭ ዓለም ያላችሁ ሰዎች። ነገር ግን የአማራና የቅማንት ህዝብ እንደ ህዝብ አይጋጭም። ወንድም ህዝብ ነው። እንዳው በታሪክም ለወደፊት በጥናት የሚረጋገጥ ነው። የቅማንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው፣ ቅማንት ወይስ አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት። አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል፣ የዞን፣ የወረዳ አመራሮች ናቸው። በተልእኮ ደረጃ ፈጻሚው ከአሁን በፊት በ2008 ዓመተ ምህረት ልዩ ኃይል የሚባል አደረጃጀት ነበር። እሱ ነበር ጉዳት ሲያደርስብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢ መደበኛ የሆነ ፋኖ የሚባል ሰራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም፣ በፋኖ ነው። ይህ ፋኖ ደግሞ በጄኔራል አሳምነው ጽጌ በህይወት እያሉ ያሰለጠኑት ሰራዊት ነው። በመንግስት ነው የሚመራው፣ በበጀት ነው የሚንቀሳቀሰው። በታሪክ እንዲህ አይነት አትነዋሪ ተግባራትን ተፈጽሞ አይታወቅም። በኢትዮጵያ ታሪክ ቅድም እንደገለጽኩት ሰዎች በጅምላ የሚቀበሩበት፣ ቤተ ክርስቲያኖች የተጣለሉ ሰዎች ጭምር የሚገደሉበት እና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለው እና ለመግለጽ ይከብደኛል።
የዘር ማጥፋት ወንጀል ተፈጽሟል። አብረን እኮ ነው የሚኖሩ፣ ቢሮም አብረን ነው የምንሰራው። ቅማንቶችም አማራዎችም አንድ ላይ ነው የሚሰራው። ህብረተሰቡ አብሮ ነው የሚኖሩ። የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይኖረዋል። በህዝቦቹ መካከል ባለፈው እንዳነሳው ልጅ በህዝቦቹ መካከል ጠብም የለም፣ ቅራኔም የለም። ባለፈው አመት 1400 ምግብ ቤት ተሰርተዋል። ዜጎችን መልሰን ሰርተን አብረን አሰርተናቸው ሲኖሩ አሁንም አብረው ነው እየኖሩ ያሉ ህዝቦቹ። ጽንፈኛው አካል ግን በተለያዩ ቦታ መሰረታዊ ችግሮችን እየፈጠረ የሰላም ቀልድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶችን በመዝጋት የክልሉን ኢኮኖሚ ወደኋላ እንዲጎተት ለማድረግ የሚጥሯቸው በርካታ ስራዎች ክልላዊ ብቻ አይደለም። ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚ ጭምር የሚያንቀሳቅስ መንገድ ነው። ስለዚህ ይህንን ህገወጥ የሆነ ሰው በገጀራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው እዚህ አካባቢ ነው። ይህ አካል እንዴት ብሎ ነው ለህዝብ ወገን ሊሆን የሚችለው? ይህ አካል እንዴት ብሎ ነው የህዝብ የማንነት ጥያቄ አስመላሽ ሊሆን የሚችለው?
በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ።
ይህን ተመልካ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩሽ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽኩት እንዳለ ሆኖ ከ2008 በፊት 42 ቀበሌ የሚል ውሳኔ ወስነው ነበረ። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበር 42 ቀበሌ የሚል። ይህን የ42 ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በኃይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ህዝብ ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይዙ ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር፣ በኃይል ለማሳመን መሞከር አለ። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጠን እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች 72 ቀበሌ ደርሰዋል። የ72ቱን ቀበሌ ተከትሎም ከአሁን በፊት 42 ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው። አሁን ግን ወደ 72 ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት 72 ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባንና ቃለ ጉባኤ ከያዝን በኋላ 72ቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰብ አስተዳደር መቋቋም በሚጀምርበት ሰዓት አይገባም ለቅማንት ይሄ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ 2010 ዓመተ ምህረት ሐምሌ 30 ቀን በክቡር ጠቅላይ ሚኒስትር ጽሕፈት ቤት ተገኝተን እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድን ነው? በ69 ቀበሌ አስተዳደሩ እንዲጀምርና አወዛጋቢና አጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሂዶ ከአሁን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዷ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጥ ነው ጠቅላይ ሚኒስትሩ ቡድን ልካለው ብሎ ቃል ገቡ። በቃል በገቡት መሰረትም ሐምሌ 30 2010 ተወያይተን ነሐሴ 7 2010 በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር ጠቅላይ ሚኒስትሩ። ነገር ግን ቡድኑ የክልሉ መንግስት ከህግ በማፈንገጥ የመጣውን የፌዴሬሽን ክሬት ቡድን አካል ተመለሱ በእኛ ክልል አይመለከታችሁም ብለው መልሰው ከዛን ቀን ጀምሮ ነው እንግዲህ ነሐሴ 7 ቀን የመጣው ቡድን ከመለስ በኋላ ነሐሴ 28 ኮሚቴ ማሰር ጀመሩ። መገደል ተጀመረ። ከዚህ ጀምሮ እንዴት ከሀገር ይወጣለኛል እንዴት ከቤት ይወጣለኝ ነው ራስን የመከራከልና በመኖርና በህይወት መካከል ግጭቶች ተፈጠሩ። ያው አንድ አመት የፈጀ ወቀትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በ72 ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያን ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኞች ነን፣ ሶስቱ ቀበሌዎችን የሚካተቱበት ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውን አዝማሚያ በመከተል አንዲት ኢትዮጵያ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበርና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል ነው የነበረው ማለት ይቻላል።
አቶ ባንተይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል።
ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውሳኔ እንዲሰጥ ተደረገ። በህዝበ ውሳኔ የተካተቱ 8 ቀበሌዎች ናቸው። ከ8 ቀበሌዎች 7 ወደ ንባቡ አስተዳደር የምንሆን አሉ። አንድ ቀበሌ ቋሪ ሮንጌ ይባላል። እሱ የራሱ ይዛታለ ወደ ብሔረሰብ አስተዳደር ሆናለ። ህዝበ ውሳኔ ተሰጠ፣ ተረጋገጠ። ከዛ በኋላ የአስተዳደር ወሰን የሚከለለው ጂኦግራፊካል ነው። ጂኦግራፊካሊ 3 ቀበሌዎች አሉ። አሁን በምዕራብ ጎንደር ዞን የሚባለው በመተማ አካባቢ የሚኖሩ መቃ ድንጫና ጉራጌ የሚባሉ እነዚህ በኩታ ገጠም ከነባሩ የቅማንት ብሔረሰብ አስተዳደር የሚንከረባለው ጋር አይገናኙም። አይደለም ከነባሩ ጋር 3 ቀበሌዎች በራሳቸው ኩታ ገጠም አይደለም። 3 ቀበሌዎች በራሳቸው መቃ ከሌሎች 2 ቀበሌዎች ጋር ኩታ ገጠም አይደለም። 3 ቀበሌዎች ካልተገቡ ራስ አስተዳደር አንወስልም የሚል ጥያቄ የኛ ጥያቄ ነው። በእኒ ኮሚቴ ስንተኛ ኮሚቴ ይህንን መስረት የሚል ኮሚቴ አለ። ይህን የሚሰረት የሚል ኮሚቴ ለሁለት ተከፈለ። እንዳይመሰረት የሚፈልገው አካል አሁንም የራሱ የስተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም፣ አልወሰንልንም፣ አላረጋገጠልን እንደሚል የተዛባ ፕሮፓጋንዳ ስራ ይገራል። ይሄ ግን አለመሆንም ያው እነሱ ያውቁታል፣ እኛም እናውቀዋለን፣ ብዙም ያውቀዋል። ነገር ግን በሀይል ይሄ ካልሆነ በሀይል ይሄ እናደርጋለሁ በሚል አግባብ ነው እንቅስቃሴ እየተደረገ ያለው። ይሄ ነው መሰረታዊ ምክንያት። ኩታገጠም አለመሆናቸውን በፌዴሬሽን ምክር ቤት ሊግባ ይላል። ፌዴሬሽን ምክር ቤት ስታንስ ይጠበቃለ። ነገራችን ላይ ቀርቦ ወርዶ ታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግቶ ኩታገጠም አለመሆናቸውን እና በራሳቸው አካባቢ ቀበሌያቸውን በራሳቸው ማስተዳደር የሚችሉበት እድል አለ። ከአሁን ከሚቋቋመው የቅማንት ብሔረሰብ ዞን አስተዳደር ጋር ግን በኩታገጠም አይገናኝም። ለማይገናኝ ቀበሌን ተሻግሮ ማስተዳደር የሚቻልበት እድል የለም። ጂኦግራፊ አንድ መስፈርት ነው ለራስ አስተዳደር።
ህወሓት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማንትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ኃይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል።
ከኋላ ኃይል መኖሩን ማረጋገጫችን አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረየስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ጨርቃጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋ ነው ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም፣ ኬንያ ሊደግፈው አይችልም፣ ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው።
የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ይርጋ ተሻገር
ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት 7፣ አርበኞች ግንባር፣ ሰማያዊ ፓርቲ፣ አብሬፓ፣ የግብጽ ተልእኮ አባይ እንዳይገደብ ነው የቅማንት ጥያቄ ተነሳ። የቅማንትን ታሪክም ከግብጽ ጋር በማያያዝ ግብጻውያን ናቸው ኢትዮጵያዊ አይደለም ብሎ በማጣረስ በህወሓት ስም ይህን ያህል ግፍ እንኳን ሲፈጸምብን ከዚህ 2-3 ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጠውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲጎዳዱ 10 ሚሊዮን 20 ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል አንድ ኩንታል ጥሬ እንኳን የላከለት የለም። በክልል ደረጃ ከመስከረም ወዲህ እንኳን ከመቶ በላይ ቆስለኞች አሉን። በቂ ሕክምና እንኳን አናገኝም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለእኛ አገልግሎት አይሰጥም። ስለዚህ ህወሓት ለእኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብና የቅማንት ህዝብ ወንድማማች ነው። እንደማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቃወመውም እንደግፈውም ነገር የለም።
ይህ ሁሉ የመከላከል አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርን ማሰብ ግድ ይላል ብለዋል።
የቅማንት ህዝብ ምን ያህል ይህን ያህል ተከላከለ፣ ምንድነው አቅማቸው፣ ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላልኝ። እግዚአብሔር ለድሆች አያግዝም፣ ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ መሳፍንት ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞና እሱም ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው። ካልታገዙ በስተቀር አያሸንፉም አይነት ንቀትም ነው ብለን ነው የምንወስደው እኛ።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሓት በግጭቱ እጁ የለበትም ብለዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደህ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን የግጭቱ መፍትሄ ምን ሊሆን ይችላል ለሚለው ጥያቄ አመለካከታቸውን ገልጸዋል።
በህግ አግባብ የተቋቋመ አካል አለ። ጥያቄ ካለው በህግ አግባብ መጠየቅ ይችላል። በጠረጴዛ ዙሪያ ወደ ግጭት የሚያመጣ ምን ነገር አለ? ስለዚህ በህግ የተወሰነለት ከ69 ቀበሌ ፈታገተን የሆነ የብሔረሰብ አስተዳደሩን አቋቁም ተብሎ ህግ ተደንግጓል እኮ ባለፉት ሁለት ዓመት አስቆጥሯል። ከመንግስት ጋር ይደራደራል፣ ይስማማል፣ ወደ ህዝብ ግንኙነት መውረድ አይፈልግም። ይህን አቋቁሞ ወደ ስራ መግባት አለበት። ጥያቄ ያለው አካል ካለ ህገ መንግስት አለ እኮ የኢትዮጵያ ህገ መንግስት። ጥያቄ የሚኖርበት ህገ መንግስት አሁን በህገ መንግስት ነው የሚዳኝ ዘመችን። ስለዚህ በህገ መንግስት መሰረት ጥያቄውን ማቅረብ ይችላል ማንኛውም ሰው። ጥያቄ አለ የሚል አካል በጉልበት በመሳሪያ በጠመንጃ የሚፈታ ማንኛውም ጥያቄ የለም በአሁኑ ሰዓት። ከዛ ውጭ ግን አላግባብ የራስን ፍላጎትና ጥቅም ክላስ ተላላኪ በመሆን ጭምር በህዝብ ላይ በደል አደርሳለሁ ብሎ የሚንቀሳቀስ ቡድን ከዚህ በኋላ በክልል መንግስትም ሆነ በፌዴራል መንግስት ተቀባይነት የለውም። የሚቀድመው የህዝብ ደህንነት፣ የሚቀድመው የሀገር ደህንነት ጉዳይ ስለሆነ ተገቢውን እርምጃ ይዞ የማስተካከል ስራ ይሰራል። ህጋዊ የሆነ ስርዓት መከተል ያለበት አካል ህጋዊ የሆነ ስርዓት ይከተል የሚል ምክር ነው ያለው በግሌ። አመሰግናለሁ።
እነሱ የሚገርመው ልክ እንደዛ ነው የሚሉት። መጀመሪያም እዚህ የሚያደርስ አልነበረም፣ በውይይት ሊፈታ ይችል የነበረ ነው ነው የሚሉት። እንግዲህ እነሱም እና ዝግጁ እንደሆኑ ነው የሚናገሩት።
ካሉ ይህን ነገር የሚያቀነቅን ኃይል ጥሪ ቀርቦ መጠን ጥያቄ አለኝ የሚል ካለ ቀርቦ በጠረጴዛው ያዘር ተወያይቶ በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን በጉልበት መንገድ እየዘጋ በጉልበት የሰው ቤት እያቃጠለ በጉልበት የሰው ቤት እየዘረፈ የሚኖር ስልተኛ ቡድን በክልላችንም በአካባቢያችንም ሊኖር አይገባም ነው ከዚህ በኋላ
ኃላፊነትን ስልጣንም ያለው የክልሉ አስተዳደር ስለሆነ ለስለስ ብሎ አንድ መንገድ ለመፍጠር አይቻልም።
የክልሉ መንግስት እኮ ለስለስ ብቻ ሳይሆን ከህገ መንግስቱ እልፍ ብሎ ጭምር መልስ እያረጋገጠ ነው ያለው። ላለፉት አመታት በጥረት ይዘሩ ብዙ ጊዜ ድርድር ተካሂዷል። አራት ጊዜ በዚህ ጽንፈኛ ኮሚቴ አራት ጊዜ ምህረት ተሰጥቶታል። አራት ጊዜ ታስረው ተፈተው ምህረት ተሰጥቷቸዋል። በሰላማዊ መንገድ ይፈታል ከተባለ ይህን ያው የሩቅ ሰው አያውቅም። የሚነገረውን ስለሆነ የሚያራግበው ትዕግስትም ሲበዛ ሌላ ጥፋት ያስከትላል።
እሺ፣ እንግዲህ አቶ ባንቲሁን መኮንን ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ይርጋ ተሻገር መፍትሄው ምንድን ነው ይላሉ?
መፍትሄው አንድና አንድ መጀመሪያውን የቅማንት ህዝብ መሳሪያ ይዞ አልተነሳም። ወደዚህ ትግል ሲገባ ህገ መንግስትና ባንዲራ ይዞ ነው የተነሳው። አሁንም መሳሪያችን ህገ መንግስት ነው። ይሁንና ራስን ለመከላከል ግን ይሄ ተፈጥሯዊ ህግም ስለሆነ ማንኛውም ፍጡር ራሱን ይከላከላል። እንኳን ሰው ነውና እንስሳት ከአቅም በላይ የሆነ ጥቃት ሲደርስባቸው አቅማቸውን ይፈናጠራሉና እንደዚህ አይነት መከላከል አድርገናል። በአማራ ክልል መንግስት ግን ያለ የሌለ አቅሙን ተጠቅሞ ጦር እያዘመተብን ያለ። መፍትሄው ጦር መሳሪያን ጥሎ እስክሪብቶ ማንሳት ነው። እንደሚታወቀው የዶክተር አብይ መንግስትም በተለያዩ አለማት ጦር መሳሪያ ይዘው ነፍጥ አንገተው ይታገሉ የነበሩ ድርጅቶችን በሙሉ ወደ ሀገር ቤት ገብተው መሳሪያቸውን ጥለው እስክሪፕቶ እንዲያነሱ ፈቅደዋል ዶክተር አብይ። ነገር ግን እኛ ደግሞ በተቃራኒው ህገ መንግስት ይዘን ባንዲራ ይዘን ስንታገል የነበርን ሰዎች ገፍተው ወደ ጫካ የወጡ ህዝብ ወከላቸው አስተባባሪ ኮሚቴዎች አሉ። በጣም በገፍ በጎንደር ማረሚያ ቤት ታጭቀው የሚገኙ ታሰሩ ሰዎች አሉ። በየቦታው ኢሰብአዊ ድርጊት የሚፈጸምባቸው ታፍነው የተወሰዱ ሰዎች አሉ። እነዚህ ሰዎች ተፈትተው የወጡት ወደ ቤታቸው ገብተው በክብ ጠረጴዛ ዙሪያ ተወያይተን ህገ መንግስቱ እንደሚፈቅደው የራስን እድል በራስ የመወሰንና ራስን በራስ የማስተዳደር መብት ተረጋግጦልን ሌላ ሀገር እንደምንገነጠል አድርገው ከእንደሚያስወሩት ሳይሆን በአማራ ብሔራዊ ክልላዊ መንግስት ስር ሚዛናዊ ውክልና ኑሮን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታችን እንዲረጋገጥ ብቻ ነው የምንፈልገው። መፍትሄው በክብ ጠረጴዛ ዙሪያ ነገሮችን በውይይት መፍታት ነው። የኃይል ሚዛን የትም አያደርስም። ይህ ሁሉ መስዋዕትነት ከመክፈላችን በፊትም መወያየት እንችል ነበር። አሁንም መፍትሄው መወያየት ብቻ ነው። በትናንት ዲሞክራሲያዊ ፓርቲ ስም አመሰግናለሁ።
እሺ፣ እንግዲህ አቶ ይርጋ ተሻገር ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።